ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቋንመጭቻችን። ዛሬ ሰኞ ግንቦት 9 ቀን 2013 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች
ከሰኞ ግንቦት 9 ቀን 531 ቀናት አለፋቸው
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በአገራችን የሚከሰቱ አምባገነኖች በሙሉ ሃይማኖትን ለአገዛዞቻቸው መጠቀሚያ፣ ህዝብን ለመከፋፈያ መጠቀሚያ ማድረጋቸው ይታወቃል። ኮሙኒስት ነኝ ባዩ ደርግ እንኳን ቤተክርስቲያኖችን ሙዚየም የማድረግ እቅድ ነበረው። የወያኔ ካድሬዎች የክርስትናና የእስልምና ሃይማኖት ተከታዮችን ለማጋጨት ብዙ ጥረዋል። ብዙዎችም ህይወታቸውን አጥተዋል። ኦዴድ ብልጽግናማ ጸረ ኦርቶዶክስ ዘመቻውን አባብሶት አማኞችን መግደልና የማምለኪያ ቤተ ክርስቲያናቸውን ማቃጠልን በይፋና አለሃፍረት ቀጥሎበታል። የወያኔው በህዝብ ህብረት ሴራው እንደከሸፈ ሁሉ አሁንም በዘረኞቹ ላይ በህብረት በመነሳት እርኩስ አላማቸውን ማጨናገፍ የግድ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሰላም ዲሞክራሲያ በሐምሌ ወር 2007 ዓመተ ምህረት እትሙ አገሬ ጋራ ሃይማኖት ግን የግድ በሚል ርዕስ አስፕሮት የነበረውን አስተምተን ከፕላንድ ፕሮግራማችን ይተካልላል። በቅድሚያ ግን ዜናውንና በእሁድ ዝግጅታችን ተላልፎ የነበረውን ፍካሬ ዜና በተከታታይ እናሰማለን።
ከተለያዩ የኢትዮጵያ አካባቢዎች በአሸባሪዎች ተፈናቅለው በአማራው አካባቢ በ145 ወረዳዎች ውስጥ በአስቸጋሪ ሁኔታዎችና በከፍተኛ ስቃይ የሚኖሩ የአማራ ተወላጆች ቁጥር ከ565000 በላይ መሆኑን የአካባቢ ኃላፊዎች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። በሰሜን ሸዋ አስተዳደር ዞን ብቻ በአሸባሪዎች ጥቃት የተፈናቀሉ ዜጎች ቁጥር ከ300000 በላይ ደርሷል ተብሏል። ተፈናቃዮቹ የክረምቱን ዶፍና ጎርፍ ለመቋቋም እንዲያስችላቸው ከ6000 በላይ ቤቶች መስራት አስፈላጊ መሆኑን ቢታመንም መጠለያዎቹን ለመስራት የሚያስፈልገው ወጪ ከ945.5 ሚሊዮን ብር በላይ እንደሆነ አብሮ ተናግሯል። ቅዳሜ ግንቦት 7 ቀን በእምራው ወለጋ ዞን የጸጥታ ኃላፊዎች ጨምሮ 5 ሰራተኞችና የጸጥታ ሰዎች በአሸባሪዎች የተገደሉ መሆናቸውን የአካባቢ ባለስልጣኖች ተናግረዋል። አምስቱ ሰዎች የተገደሉት በሁለት መኪናዎች ተጭነው ከቆንደላ ወረዳ ወደ መንዲ እየተጓዙ በነበረበት ሰዓት ነው ተብሏል። ከተገደሉት ሰዎች መካከል አንድ የመኪና ሾፌርና ለሐላፊዎቹ ጥበቃ ለማድረግ የተመደቡ ሁለት የጸጥታ ሰራተኞች ይገኙባቸዋል። ጥቃቱን የተፈጸመው ወለጋና ቤኒሻንጉል ጉሙዝ አዋሳኝ ላይ እንደሆነና ከገዳዮቹ ውስጥ እስካሁን ማንም በቁጥጥር ስር እንዳልዋለ በተጨማሪ ተገልጿል። እሁድ ግንቦት 8 ቀን ለ9 አጥቢያ በኢትዮጵያ የተለያዩ ክፍሎች የፌስቡክ፣ የዋትስአፕ እና የኢንስታግራም ማህበራዊ መገናኛዎች ታፍነው እንደነበረ ኔት ብሎክ የተባለው የኢንተርኔት ማህበራዊ ሚዲያ የሰርጭት ሁኔታ በቅርብ የሚከታተለው ዓለም አቀፉ ተቋም አስተዋውቋል። ከአዲስ አበባ በተጨማሪ ችግሩ በባህር ዳር፣ በደብረ ማርቆስ፣ በድሬዳዋና በሐዋሳ የነበረ መሆኑን ማረጋገጣቸውን አንዳንድ የዜና ምንጮች ዘግበዋል። ተዘጉ የተባሉ የማህበራዊ ሚዲያ አገልግሎቶች ሰኞ ማለዳ አገልግሎታቸው መስጠት የጀመሩ ቢሆንም የአገልግሎቶቹ ባለቤቶችም ሆኑ ኢትዮ ቴሌኮም አገልግሎቶቹ የተዘጉት ከውቅናቸው ውጭ እንደሆነ በየበኩላቸው አስተዋውቋል። የተዘጉበት ምክንያት የሚለውን አነጋጋሪ የሆነ ሲሆን አንዳንድ ክፍሎች አገዛዙ ወደፊት ኢንተርኔትና የማህበራዊ ሚዲያ አገልግሎቶችን ለመዝጋት የሚያስችለው አቅም ለመለካትም ሆነ የህዝብ አስተያየትን ለመገምገም የተጠቀመበት የመጀመሪያ እርምጃ ሳይሆን አይቀርም ብለው ይገምታሉ። 82 የጉሙዝ ብሔረሰብ አባላት ቤኒሻንጉል ጉሙዝ አካባቢ የተካሄደ ያለውን ግጭት አምልጠው በባሶንዳ በተባለው የጋዳሪስ ግዛት ውስጥ መጠለያ እንደተሰጣቸው ሱዳን ትሪቡን የተባለው የሱዳን ጋዜጣ ቅዳሜ ግንቦት 7 ቀን ባስተራጨው ዘግቧል። ስደተኞቹ 54 የሚሆኑ ህፃናትና 8 ሴቶች እንደሚገኙበትም የዜና ተቋሙ ገልጿል። በሌላ በኩል የሱዳን ወታደራዊ ተቋም አሰልጥኖ ያስታጠቃቸው ከ400 በላይ የሚሆኑ የጉሙዝ ታጣቂዎች ከሱዳን ወደ ቤኒሻንጉል ጉሙዝ ገብተው በወታደር ላይ ጥቃት ሲሰነዝሩ የተረመሰሱ መሆናቸው ወታደራዊ ምንጮች ገልጸዋል። ባለፈው ሳምንት መጨረሻ ላይ በወልቃይት በኩል ወደ አገር ውስጥ ሲገባ የተረመሰሰ የተባለ የወያኔ ጦርና በቤኒሻንጉል ተደመሰሰ የተባለው የታጠቀ የጉሙዝ ጦር እንቅስቃሴ የተቀነባበረ መሆኑን በአገዛዙ ባለስልጣኖች የተገለጸ ቢሆንም በቦታው ስላለው ሁኔታ ከግልጽተኛ ወገኖች መረጃ ያልተገኘ መሆኑን ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ታዎችን ለማጋጨት ብዙ ጥረዋል፣ ብዙዎችም ህይወታቸውን አጥተዋል። ኦዴድ ብልጽግናማ ጸረ ኦርቶዶክስ ዘመቻውን አባብሶት አማኞችን መግደልና የማምለኪያ ቤተ ክርስቲያናቸውን ማቃጠልን በይፋና አለሃፍረት ቀጥሎበታል። የወያኔው በህዝብ ህብረት ሴራው እንደከሸፈ ሁሉ አሁንም በዘረኞቹ ላይ በህብረት በመነሳት እርኩስ ዓላማቸውን ማጨናገፍ የግድ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዲሞክራሲያ በሐምሌ ወር 2007 ዓመተ ምህረት እትሙ አገሬ ጋራ ሃይማኖት ግን የግድ በሚል ርዕስ አስፍሮት የነበረውን አስተምተን ከፍላንድ ፕሮግራማችን ይተካደላል። በቅድሚያ ግን ዜናውንና በእሁድ ዝግጅታችን ተላልፎ የነበረውን ፍካሪ ዜና በተከታታይ እናሰማለን።
ከተለያዩ የኢትዮጵያ አካባቢዎች በአሸባሪዎች ተፈናቅለው በአማራው አካባቢ በ145 ወረዳዎች ውስጥ በአስቸጋሪ ሁኔታዎችና በከፍተኛ ስቃይ የሚኖሩ የአማራ ተወላጆች ቁጥር ከ565000 በላይ መሆኑን የአካባቢ ኃላፊዎች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። በሰሜን ሸዋ አስተዳደር ዞን ብቻ በአሸባሪዎች ጥቃት የተፈናቀሉ ዜጎች ቁጥር ከ300000 በላይ ደርሷል ተብሏል። ተፈናቃዮቹ የክረምቱን ዶፍና ጎርፍ ለመቋቋም እንዲያስችላቸው ከ6000 በላይ ቤቶች መሰራት አስፈላጊ መሆኑን ቢታመንም መጠለያዎቹን ለመስራት የሚያስፈልገው ወጪ ከ945.5 ሚሊዮን ብር በላይ እንደሆነ አብሮ ተናግሯል። ቅዳሜ ግንቦት 7 ቀን በእምራ ወለጋ ዞን የጸጥታ ኃላፊዎች ጨምሮ 5 ሰራተኞችና የጸጥታ ሰዎች በአሸባሪዎች የተገደሉ መሆናቸውን የአካባቢ ባለስልጣኖች ተናግረዋል። አምስቱ ሰዎች የተገደሉት በሁለት መኪናዎች ተጭነው ከቆንደላ ወረዳ ወደ መንዲ እየተጓዙ በነበረበት ሰዓት ነው ተብሏል። ከተገደሉት ሰዎች መካከል አንድ የመኪና ሾፌርና ለሐላፊዎቹ ጥበቃ ለማድረግ የተመደቡ ሁለት የጸጥታ ሰራተኞች ይገኙባቸዋል። ጥቃቱን የተፈጸመው ወለጋና ቢንሻንጉል ጉሙዝ አዋሳኝ ላይ እንደሆነና ከገራዎቹ ውስጥ እስካሁን ማንንም በቁጥጥር ስር እንዳልዋለ በተጨማሪ ተገልጿል። እሁድ ግንቦት 8 ቀን ለ9 አጥቢያ በኢትዮጵያ የተለያዩ ክፍሎች የፌስቡክ፣ የዋትስአፕ እና የኢንስታግራም ማህበራዊ መገናኛዎች ታፍነው እንደነበረ ኔት ብሎክ የተባለው የኢንተርኔት ማህበራዊ ሚዲያ የሰርጭት ሁኔታ በቅርብ የሚከታተለው ዓለም አቀፉ ተቋም አስተውቋል። ከአዲስ አበባ በተጨማሪ ችግሩ በባህር ዳር፣ በደብረ ማርቆስ፣ በድሬዳዋና በሐዋሳ የነበረ መሆኑ ማረጋገጣቸውን አንዳንድ የዜና ምንጮች ዘግበዋል። ተዘጉ የተባሉ የማህበራዊ ሚዲያው አገልግሎቶች ሰኞ ማለዳ አገልግሎታቸው መስጠት የጀመሩ ቢሆንም የአገልግሎቶቹ ባለቤቶችም ሆኑ ኢትዮ ቴሌኮም አገልግሎቶቹ የተዘጉት ከውቅናቸው ውጭ እንደሆነ በየበኩላቸው አስተዋውቀዋል። የተዘጉበት ምክንያት የሚለውን አነጋጋሪ የሆነ ሲሆን አንዳንድ ክፍሎች አገዛዙ ወደፊት ኢንተርኔትና የማህበራዊ ሚዲያን አገልግሎቶችን ለመዝጋት የሚያስችለው አቅም ለመለካትም ሆነ የህዝብ አስተያየት ለመገምገም የተጠቀመበት የመጀመሪያ እርምጃ ሳይሆን አይቀርም ብለው ይገምታሉ። 82 የጉሙዝ ብሔረሰብ አባላት ቢንሻንጉል ጉሙዝ አካባቢ እየተካሄደ ያለውን ግጭት አምልጠው በባሶንዳ በተባለው የጋዳሪስ ግዛት ውስጥ መጠለያ እንደተሰጣቸው ሱዳን ትሪቡን የተባለው የሱዳን ጋዜጣ ቅዳሜ ግንቦት 7 ቀን ባስተራጨው ዘግቧል። ስደተኞቹ 54 የሚሆኑ ህፃናትና 8 ሴቶች እንደሚገኙበትም የዜና ተቋሙ ገልጿል። በሌላ በኩል የሱዳን ወታደራዊ ተቋም አሰልጥኖ ያስታጠቃቸው ከ400 በላይ የሚሆኑ የጉሙዝ ታጣቂዎች ከሱዳን ወደ ቢንሻንጉል ጉሙዝ ገብተው ወታደሩ ላይ ጥቃት ሲሰነዝሩ የተረመሰሱ መሆናቸው ወታደራዊ ምንጮች ገልጿል። ባለፈው ሳምንት መጨረሻ ላይ በወልቃይት በኩል ወደ አገር ውስጥ ሲገባ የተረመሰሰ የተባለ የወያኔ ጦርና በቢንሻንጉል ተደመሰሰ የተባለው የታጠቀ የጉሙዝ ጦር እንቅስቃሴ የተቀነባበረ መሆኑን በአገዛዙ ባለስልጣኖች የተገለጸ ቢሆንም በቦታው ስላለ ሁኔታ ከግልጽተኛ ወገኖች መረጃ ያልተገኘ መሆኑን ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን።
ለጨረባው ምርጫ ማስተራራትና ዛቻ በስፋት እየተካሄደ መሆኑን መገንዘብ ተችሏል። አብዛኛው የሀገሪቱ ክፍል በጦርነት በሽብርና በህዝብ መስተናቀል የጸጥታ ስጋትና አለመረጋጋት ሰፍኖ ባለበት የጨረባ ምርጫ ጥሩምባ ባዶ ጩኸት ነው እየተባለ ይገኛል። በማንኛውም የህዝባዊ ምርጫ ስነ ስርዓት ሁሉን አቀፍ ሊሰፍን የሚገባው ሰላምና መረጋጋት ሲሆን ይህ ደግሞ ሊረጋገጥ የሚችለው ሁሉን አቀፍ የሽግግር መንግስት ሲመሰረትና ለተከሰቱት ችግሮች በጋራ መፍትሄ ሲበጅላቸው መሆኑን በርካቶች ያስረዳሉ። የዚህ የጨረባ ምርጫ ፊታውራሪና አጋፋሪ የሆኑት ብልጽግና የተባለው የዘረኞች ስብስብና እንደ ባብ ቆዳውን የሚገለፍፈው የአጭበርባሪው ብርሃኑ ነጋ ቡድኖች ሲሆኑ አጋጣሚውን ተጠቅመው የምርጫውን ቁማር ለመብላት ከመዋናበል እስከ ማስተራራት የዘለቀ ዘመቻ እየተካሄደ መሆኑ በስፋት ይነገራል። ከአምቦ እስከ ወለጋ ጥግ በጉጂ በተወሰኑ የሰሜን ሸዋ አካባቢዎች በደፈን ትግራይ በቢንሻንጉል ጉሙዝ የጨረባ ምርጫ ለማካሄድ ሙሉ ለሙሉ አመቺ አለመሆናቸው የታወቀ መሆኑ ይነገራል። ለዚህ የጨረባ ምርጫ ከሚያቸፈችፉት መሃል በርካቶቹ በህዝብ የማይታወቁ ከመሆናቸውም ባለፈ ቋንቋን መሰረት ያደረጉት በይፋ የሚታወቁ ሲሆን ሃይማኖትን መሰረት ያደረጉና ከዓለም አቀፍ ጽንፈኛና አሸባሪ ቡድኖች ጋር ግንኙነት እንዳላቸው በተጨባጭ የሚጠረጠሩት እንዳሉባቸው ሲታሰብ በምርጫው ስም የሀገርን አንድነት ለመፈንቀል ስውር ደባ እንዳለ መጠራጠር የአይገባም የሚለው የበርካቶች አስተያየት መሆኑን ተረድተናል። ብዙዎች ደጋግመው ለማስረዳት እንደሞከሩት ይህ የጨረባ ምርጫ ከወሬ ባለፈ ሊካሄድ እንደማይችል መሆኑን ሲሆን ለዚህም እንደማስረጃ እየቀረበ የሚገኘው የመራጭ ምዝገባ የሚባለው ከተጠበቀው ከ50 ሚሊዮን ተመዝጋቢ በሁለት ጊዜ የምዝገባ መራዘም የተገኘው ውጤት ከግማሽ በታች እንደሆነ ለጉዳዩ ቅርበት ካላቸው ወገኖች መገንዘብ ተችሏል። በቅርቡ በተለያዩ አካባቢዎች በግብ የተነከረው ዘረኛው አገዛዝ እያካሄደ በሚገኘው የመረጥ እንቅስቃሴ ማስተራራትና ዛቻ የተሞላ መሆኑን ለማወቅ ተችሏል። በዋድላጋሽና ላይ ዮሐንስ ቧያለው የተባለው ያገዛዙ ቀንደኛ በግፍ የተጨማለቀ እሱን ካልመረጡት የመንገድ ግንባታ እንደሚቆም በጀት እንደሚቀንስና እንደሚታጠፍ ቀውስ እንደሚፈጠር ማስተራራቱን ከስፍራው ከተገኙ መረጃዎች ለማወቅ ተችሏል። የበንዲንዳን ላይ የጨረባው ምርጫን ለማካሄድ በርካታ አዳጋች ሁኔታዎች እየተደቀኑ በመሆናቸው በሳምንቱ መገባደጃ ምርጫው መስተረዙና መተላለፉ መገለጹ ይህን ሰበብ ዘረኛውና በህዝብ ደም የተነከረው ኦዴፓ የተባለው ቡድን የአገዛዝ ገመዱን ለማራዘሚያነት ሊጠቀምበት ይችላል እየተባለ ነው።
የኮሎኔል አገዛዝ ባለፈው ሰሞን ከሱዳን ወደ ኢትዮጵያ ታጥቀው ሊገቡ የጣሩ ወያኔዎችን ደመሰስኩ ብሎ ቢለፈፈም የዚህ ጫጫታ ዋናው ቁም ነገር ወያኔ ከሱዳን እየታጠቀ ሊመለስ ሙከራ መጀመሩ ነው ሲሉ ፍራዛቢዎች አሳስበዋል። በአባይ ግድብ ዙሪያ ያለው ዝግብ እንዳለ ሆኖ ለሀገር የማይበጁ ክፍሎች ኮሎኔሉ አገርን እንዳጋለጠ ማየት አቅቷቸው ግብጽን በፈጣን ዘመቻ እንደሚደመስስ አስመስለው ማቅረባቸውን በጥብቃው ግዛው ግብጽ ከተፋሰስ አገሮች ጋር በዲፕሎማሲ እየተወዳጀችና ስምምነትም እየተፈራረመች ነው ሲሉ ገልጸዋል። ግብጽ ከሱዳን ጋርና በሱዳን ትብብር ቤኒሻንጉሎችን እያስታጠቀች መሆኑ ቀደም ብሎ የተጋለጠ ሲሆን ሱዳን በበኩሏ በግዛቷ የወያኔ ሽምቅ ተዋጊዎች ማሰልጠኛ መጥፋቷ ምስጢርነቱ ካበቃ ወራት አልፈዋል ተብሏል። ኮሎኔሉ የአማራና ተዋህዶን አከርካሪ አጥንት ሊሰብር ደፋ ቀና ይላል እንጂ ወያኔ ላይ ጦርነቱ በሚገባ ሳያበቃ በቃ አለቀ ብሎ ማቆሙን የጠቀሱ ክፍሎች ዛሬም ቢሆን ዛሬኛው አገዛዝ ዋናው ተልእኮው ኢትዮጵያን ለማጥቀቅና አማራውን ለመፍጨት ነው ብለዋል። በአማራው ላይ ሌላ ዞር ፍጅት በየቦታው ይከሰታል ያሉት እነዚህ ክፍሎች አማራው ከተደናጋና በአወናባጆች ከተደናጋረ የኮሎኔሉ መንጋ ብዙ ጉዳት ሊያደርስበት እድል ያገኛል ሲሉ ተክሰዋል። ወያኔ በተለመደው ውሸቱ በየጊዜው ብዙ ሺ የኢትዮጵያና የኤርትራ ጦር ደመሰስኩ በሚል የሚቀደው ለቅንጣትም የሚታመን ባይሆንም የግብጽና ሱዳንን ትብብር ሊያገኝ የቻለው የወያኔ መፍጨርጨር አደገኛ ሊሆን እንደሚችል መዘንጋት የለበትም ሲሉ የኢትዮጵያ ወዳጆች ተቆመዋል።
ኤጀንሲ በሚል መጠሪያ የሚጠቀሙ ሰራተኛ አስቀጣሪ ድርጅቶች ሰራተኞችን እየዘረፉ መሆናቸው ተጋለጠ። ወያኔ ተቀፈቀፋቸው የዘረፋ ተቋማት መሃል የሆኑት የሰራተኛ አስቀጣሪ የደለላ ቡድኖች ለአየር መንገድ፣ ለንግድ ባንክና ለመሰል ድርጅቶች ለሚያስቀጥሯቸው ሰራተኞች ደሞዝ ላይ ከ60% በላይ የቆረጡ ሰራተኞችን በከፍተኛ ሁኔታ እየበዘበዙ መሆናቸው በዘረኞቹ አገዛዞች በወያኔም ሆነ በኦዴፓ በዝምታ መታለፉ የቱን ያህል ጸረ ህዝብ እንደሆኑ የሚያጋልጥ ነው ተብሏል። ከነዚህ የብዝበዛ ተቋማት አንዱ የሆነውና የኢትዮጵያ ንግድ ባንክ ከፍተኛ ባለድርሻ የሆነበት ኮሜርሻል ኖሚኒ የተሰኘው የንግድ ተቋም መሆኑን ያገዛዙ ፓርላማ ባሰፈነው ሳምንት ይፋ ማድረጉ የተቋሙን አመራሮች በኦዴፓ ካሪዎች ለመተካት የታሰበ ሊሆን እንደሚችል በርካቶች ጥርጣሬያቸውን ሲሰነዝሩ ተደምጠዋል። በስሙ 6000 ብር የተመዘገበ አንድ ሰራተኛ በእጁ የሚደርሰው ከ2000 ብር በላይ የማይበልጥ መሆኑን ለማወቅ ተችሏል። ወደፊት ህዝባዊ መንግስት ይቋቋም እነዚህ ዘራፊዎችና አብሯቸው የተሰለፉ ግብረ በላዎች እየተቀፈደዱ ለፍርድ መቅረባቸው አይቀሬ መሆኑን በጊዜ ቢረዱ መልካም ነው ተብሏል።
በደርግ ጊዜ ለተከሰተው የኢኮኖሚ ውጥረትና ችግር ሁሉ ናወቅኩ ባይ ወንባጋነን ኮሎኔል የወጀድርሻ መፍትሄ ነው ብሎ መሳቂያ እንደነበረው ሁሉ የዘንድሮው ኮሎኔል ደግሞ ሁሉ ናዋቂና የነጠትኩ የኢኮኖሚ ምሁር ነኝ ባይ ነውና ያለውን ረሃብና የምግብ ውጥረት ማስወገጃው መንገድ ማዕድ መጋራት ነው ሲል በቅርቡ ተናግሯል። ቢያንስ አንድ ማዕድ ከጎረቤቱ ጋር ህዝብ ከተጋራ ረሃብን መቋቋም ይቻላል ያለው ግብጽ ኮሎኔል ላይ የተሳለቁ ክፍሎች ሚሊዮኖች በምግብ እጥረትና በአስከፊ ረሃብ ተጠቅተው ባለበት ሁኔታ ከየት አምጥተው ለሌላው ምግብ አካፋይ ሊሆኑ እንደሚችሉ ለዘረኛውና ግብዙ ኮሎኔል እንጂ ለማንም ግልጽ አይደለም ብለዋል።
በኢትዮጵያ ስራ ለማግኘት የጎሳ ማንነትና የዘረኛው ብልጽግና ባልመሆን ብቻ ሳይሆን የስራ አጥ ምሩቃን እየጨመረ የሚሄዱ ጉዳይ አሳሳቢ ነው ተባለ። በዚህ ወቅት
ሃይማኖት የግል ሀገር የጋራ ነው። የዘረኞቹ ከፋፋይ ሴራ ሰለባ አንሆን። የኢትዮጵያ ጠላቶች በርካታ ናቸው። ታሪክን ስንመረምር የኢትዮጵያ ጠላቶች ሁሉም ወይም አብዛኛው ህዝብን በሃይማኖት ለመከፋፈል ብዙ ጥረዋል። ቢከሽፍባቸውም ድሮም ሆነ ዛሬ በዚህ ከይሲ ዘመቻቸው የከፋ ከፋፋይና አጥፊ ሙከራቸውን አላቆሙም። ዘረኛው ወያኔ ለስልጣን ከደረሰ ጀምሮ ባንድ በኩል የሙስሊሞችን ተቋም በተለጣፊዎቹ ሲቆጣጠር፣ በሌላ በኩል ደግሞ በአንዋር መስጊድ እንዳደረገው ሁሉ ጸረ ሙስሊም ግድያን አካሂዷል። ህዝብን በሃይማኖትም ሊከፋፍል ሳይታክት መጣሩ የሚረሳ አይደለም። ለኢትዮጵያ ችግርና ቀውስ መባባስን ዛሬ ለገባንበት አስከፊ ሁኔታ ዋናው ተጠያቂ የወያኔ ስርዓት መሆኑን ማንም ሊክድ አይችልም። ይህን ስርዓትና ገዛዝ ነው ኮሎኔሉ ወርሶ ለማስቀጠል የሚንደፋደፈው። ሃይማኖት የግል ነው አገር የጋራ ነው የተባለውን ክደው ሃይማኖትና ፖለቲካን ሊደባልቁ ኮሎኔሉና ጨፍሮቹ አበክረው እየጣሩ ናቸው። ረመዳን ከሪም በመስቀል አደባባይ ይከበራል በሚል ዙሪያ እየፈጠሩ ያሉት ወዘገብና ነግ ደም ሊያፈሱ የተዘጋጁት ለዚህ በቂ መረጃ ነው። የተንኮላቸው ሰለባ ሆነን ለሴራቸው መሳሪያ እንዳንሆን መጣር አለብን። የኢትዮጵያ ህዝብ ረጅም ተቻችሎ የመኖር ታሪኩን የቄሮ ውርጋጦችና በሽተኛ ኮሎኔል ሊያበላሹት ልንፈቅደላቸው አንችልም አይገባምም። በየትኛውም አገር ጽንፈኞች ህዝብን በየምክንያቱ ማጋጨት ማፋጀት ልምዳቸው መሆኑን መዘንጋት አያሻም። ኮሎኔሉና ጨፍሮቹ በተለይ እነ ባለምንጫዎቹን በቀጥታ ይጠቀምባቸው በነበር ጊዜ ሙስሊምና ክርስቲያኑን ለማጋጨት ቀን ተሌት ከመጣራቸው ባሻገር በተዋህዶ ላይ ያነጣጠረ ጥቃት ሲያደርሱ፣ ቤተክርስቲያን ሲያቃጥሉ፣ ቀሳውስትን ሲገርሉ የተወሰኑ አመቶች አልፈዋል። ጨዋ ህዝብ አጠፋውን ለመልስ በሚል በመስጊዶችና ሙስሊሞች ላይ ቢነሳ እነሱም ግልጽም የምትመኘው የሃይማኖት ጦርነትና ፍጅት ሊከሰትላቸው ይችል ነበር። ህዝብ የሃይማኖት የእምነት በዓሉን በደስታና በፍቅር ማሳለፍ ይፈልጋል እንጂ በኢድ ወንድሙን እህቱን በማረድ በመጨፍጨፍ ኃጢአት ፈጽሞ ሊያከብር ሊያሳልፍ የሚፈልግ አይደለም አይሆንም። ዘረኛው አገዛዝ ግን ኢድን የወገን ደም የሚፈስበትና የደስታ ሳይሆን የሐዘን ቀን የሚሆንበትን ሴራ አጠንጥኗል። ሴራውን እናክሽፍበት። የአገራችን ሰው ስለ ፍቅር በስማሚ ቅርብ በሚል መንፈስ በጋራ መኖሩን ሊኖር መቻሉን አንዘንጋ። ህዝብን በሃይማኖት ሽፋን ማጋጨት ኃጢአትም ወንጀልም ነው። ተጠቃሚው ማን ነው ስንልም ህዝብም አገርም ሳይሆኑ ጽንፈኞች፣ የለየላቸው ዘረኞች፣ የግልጽ ቀጥረኞችና መሰል ማፈሪያዎች መሆናቸውን እንረዳለን። ስለዚህም ለዘረኞችና ጽንፈኞች ሰለባ አንሆን። ሃይማኖት የግል ነው፣ አገር ግን የጋራችን ነች።
Ma sending garanta dai smuda ha dai ma shu da yin so nya le kada ha dai ha dai ha dai wa am kai ta ma kada ha dai ru shi ni le kai da pa ki to ya nu ta ha yo na ba ma
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እጽ 40 ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ቃቅን ልዩነቶችን ለዘመናት ባካበታቸው ያገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በህዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ እድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት እድሜ አላት በሚነላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ህዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ህዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሐዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በህዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ህይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ህይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ህዝብ ነው። በሀገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። ህዝብ አቴቴውን ያረጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን ህጣንን በዋርካ ስር ያስቀምጣል፣ ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ህዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታከው ያስነሱትን እርስ በርስ ግጭቶችም ሆነ ህዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህን አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገር የጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ህዝብ ዋና መገለጫና ልዩ ምልክት በመሆናቸው
የወቅቱ አገር ወዳድ ትውልድም እንዳይንግሌኑና እንደ ህይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልጣን አልተከተላችሁም? ለምንስ የዴሞክራሲ መብት ለህዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ ባንድቃጣም ዳገሩ በከፍተኛ ደረጃ ቀናኢ የነበረው ህዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በህዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በህዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆኖ መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የህዝብ አፍሪካርሶች በዲሞክራሲና በህዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በህዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወቁበት ሀገሩንም እንዳገር አቆይቷት እንዳትከተል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። አንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በህግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ህዝባችን በተግባርም የተቋቋመ መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ሊጓዙላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉጦ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጿል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች በህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር፣ በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የአገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቅስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን አገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራእይና ግብ በመሆኑ ነው። ለኛ ከኢትዮጵያችን ሌላ አዲስ አገር የለንም። በአገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በአገራችን ህልውና ላይ ሊያስከትሉ የሚችሉት አልታዊ ክስተቶች በቸልታ የማንመለከታቸው ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን፣ ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። እይታችንን ወደ ኋላ መለስ አድርገን ህዝባችን ከ40 ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት አልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘም ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ተኖ የጠፋ አልሆነም። የእስልምና እምነት ተከታዮች በአሁኑ ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠት በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። በዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለህዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮችን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማዊ መብት አንቀጾችን ገመንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። በኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ቢሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በሴራና በማጭበርበር ተግባራት ቢሰማራ መረጋጋት ሊገኝ የሚችል አይሆንም። ሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደ ማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ዙዋኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ጠፍቃፊ እንደሆነ የምንገነዘበው ነው። ለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ ይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህ የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰብ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነጻነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነጻ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዴሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነጻነት ለመዳመጥ ዳር ዳር ከማለት ውጭ አይታይም። በማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነጻነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነጻነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከተፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰቡ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረከዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ትኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ሊንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት የአንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሀጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አስተቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለምዕመናኑ በተገቢው ደረጃ ለማበስከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። ወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በመየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ የካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ህዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ህዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀም ያድርጓቸዋል። አገዛዙ በህዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ ያገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። ኢትዮጵያ ህዝብ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት እውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰብስቦ ምዕመናንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታለም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑ መሆኑ ሀገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ በክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራምድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ አገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ ሀገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም መንግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምዕመናኑ ደህንነት ለደህንነታቸው በአጠቃላይም ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። በዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምዕመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙም በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል፣ አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካው መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና የአኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንጻር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፈጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና ያስተፋሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። ወያኔ አገዛዝ ስለፍት መልካም አስተዳደርም ሆነ ስለዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማታለል እንደሞከረ ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው። መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ቁጥጥር ሙሉ ቁጥጥር ስር ካላደረኩ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና በህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። አጤ ኃይለ ሥላሴ ያገዛዝ ዘመን በወረቀት የተፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ህዝብ በስርዓቱ ላይ አምጾ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው ታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም፣ የሚያግደውም ኃይል ሊኖር አይችልም። ያባ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። እዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ይፈተሹና ሊጸኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ለእምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያባን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ያባ የመመስረቱ ዋና መነሻ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸው የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነፃነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነፃነትና እኩልነት በተግባር ይረጋገጥ። የኢትዮጵያ ህዝብ
ያቸነፋል ከሞለ ፋሽስቶ ያቦየ በስሜ ዛሬ ለቆጠኞ እንበረከከ የለታን ለቆጋ እንደው ከዛለ በዘበን አስመረክ Goodbye, can I buy you?